ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ጥር 12 2015 ዓመተ ምህረት ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመት ሰጡ። ለአማራ ልማት ማህበር ለማዋጣት ፈቃደኛ ለሆኑ አርሶ አደሮች መታሰራቸውን ገለጹ። የኤርትራ ኃይሎች ከትግራይ የተለያዩ ከተሞች መውጣት መጀመራቸውን የዓይን እማኞች ለአሜሪካ ድምጽ ገለጹ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በሶማሊያ ደቡባዊና ማዕከላዊ ክፍለ ግዛቶች ባካሄድ ነው ጥቃት 69 የአልሸባብ ታጣቂዎችን ገድለናል ሲሉ የሀገሪቱ ወታደራዊ ባለስልጣናት ተናገሩ። የሶማሊያ የመከላከያ ሚኒስቴር ቃል አቀባይ ብርጋዴር ጀነራል አብዱላሂ አሊ አኖድ ትናንት ሐሙስ በሰጡት መግለጫ ብሔራዊው የጦር ሰራዊታችን የጎሳ ሚሊሻዎችና ዓለም አቀፍ አጋሮቻችን በመካከለኛው ሸበሌ ክፍለ ግዛት በህብረት ባደረሱት ጥቃት ቢያንስ 49 ታጣቂዎችን ገለዋል፣ መሳሪያዎችም ተማርከዋል ብለዋል። ባለፈው ማክሰኞ ደግሞ የአልሸባብ ታጣቂዎች ሞቃዲሾ አቅራቢያ የሚገኝ የጦር ሰፈር ላይ ጥቃት አድርሰው አንድ የሰራዊት አዛዥ ጨምሮ ቢያንስ 7 ሰዎችን እንደገደሉ መዘገቡ ይታወሳል። ጥቃቱ የደረሰው የሶማሊያ መንግስት ሐራርዴሬን ጨምሮ ሽብርተኛው ቡድን ይዟቸው የነበሩ ስትራቴጂያዊ የጠረፍ ከተሞችን አስለቅቀን ታሪካዊ ድል ተቀዳጅተናል ባለ ማግስት እንደነበረም የሚዘነጋ አይደለም። የሶማሊያ መንግስት ኃይሎች ትናንት ሐሙስ ከባይደዋ በስተሰሜን 30 ኪሎ ሜትር ርቀት ላይ በሚገኝ አካባቢ በአልሸባብ ተዋጊዎች ምሽግ ላይ ባደረሱት ሌላ ጥቃት ቢያንስ 20 ታጣቂዎችን እንደገደሉ ነው የክፍለ ግዛቷ ባለስልጣናት የተናገሩት። በሰሜን ማዕከላዊ ናይጄሪያ ቤኑ ክፍለ ግዛት የሀገር ውስጥ ተፈናቃዮች መጠለያ አቅራቢያ ታጣቂዎች ትናንት ሐሙስ ማታ ቢያንስ የ8 ሰዎችን ሕይወት ማጥፋታቸው ተገለጸ። የተወሰኑትን የገደሏቸው አንገታቸውን በመቅላት መሆኑን ነው ባለስልጣናት ያስታወቁት። ቲሞቲ ኦቢጁ ከአቡጃ ናይጄሪያ ያደረሰን ዘገባ አለ፣ ስመኝሽ የቆየ ታቀርበዋለች።
የቤኑ ግዛት የጸጥታ አማካሪ የሆኑት ፖል ሄምባ መቀመጫውን በሌጎስ ላደረገው ቻናልስ ቲቪ እንደተናገሩት ከጠዋቱ 3 ሰዓት አካባቢ የተፈጸመው ጥቃት የደረሰው አባጋና ከተሰኘው የሀገር ውስጥ ስደተኞች መጠለያ ጣቢያ ባሻገር በሚገኘው የማኩርዲ ከተማ ነው። ሄምባ እንደሚሉት ጥቃት አድራሾቹ ያንዳንዶቹን ተጎጂዎች አንገት በመቅላት ነው ግድያውን የፈጸሙት። ሁኔታውን በተመለከተ አርብ ዕለት የአሜሪካ ድምጽ ያነጋገራቸው የቤኑ ግዛት ፖሊስ ቃል አቀባይ ያርሳውሴ ተከታዩን ብለዋል።
በአሁኑ ሰዓት ማረጋገጥ የምችለው ትናንትና ማታ ጥቃት ደርሶ እንደነበረ ነው። የተወሰኑ ሰዎች ሙተዋል፣ የተወሰኑ ጉዳት ደርሶባቸዋል። ኮሚሽነሮቹ ራሱ ወደ ቦታው ይሄዱ ነው። ምናልባት ከሁለት ሰዓታት በኋላ ሁኔታውን ከቦታው አጣርተው ይነግሩኛል።
እስካሁን ለጥቃቱ ኃላፊነቱን የወሰደ ቡድን ባይኖርም ባለስልጣናት ግን የፉላኒ ብሔር እረኞች ሊሆኑ እንደሚችሉ ይጠረጥራሉ። በሰሜን ምዕራብና በማዕከላዊ ናይጄሪያ በተለይም በቤኑና አጎራባቹ ናሳሯ ግዛት ገበሬዎችና እረኞች በመሬትና በንብረት ምክንያት በተደጋጋሚ ይጋጫሉ። በአባጋና መጠለያ ጣቢያ አቅራቢያ የደረሰው ጥቃት በሁለት ዓመት ውስጥ ሁለተኛው ሲሆን እንደ አውሮፓውያን አቆጣጠር በ2021 በደረሰው ጥቃት የ7 ሰዎች ሕይወት መጥፋቱ መስፋፋቱ ይታወሳል።
የአፍሪካን የክትባት ምርት ለማሳደግ በተያዘ ጥረት የሴኔጋል ፓስተር ኢንስቲትዩት የ50 ሚሊዮን ዶላር ድጋፍ ማግኘቱ ተዘግቧል። ሴኔጋሉ የጤና ምርምር ተቋም በቀጣዮቹ 10 ዓመታት ውስጥ የሚጠናቀቀውን የገንዘብ ድጋፍ የሚሰጠው የወረሽኞች ዝግጁነት ጥምረት የተባለው ዓለም አቀፍ ተቋም ሲሆን ስምምነቱ መፈረሙን ትናንት ሐሙስ ይፋ አድርጓል። መቀመጫውን ኖርዌይ ያደረገው ዓለም አቀፍ ህብረት በታዳጊ ሀገሮች ክትባት አምራች ተቋማትን በመመስረት ላይ ሲሆን ዓላማውም ወደፊት ለሚከሰቱ ወረሽኞች ተቀማጭ ክትባቶችን ዝግጁ ለማድረግ መሆኑ ተመልክቷል። ለሴኔጋሉ ፓስተር ኢንስቲትዩት በቀጣዮቹ 3 ዓመት ውስጥ የሚሰጠው የመጀመሪያው 15 ሚሊዮን ዶላር ማዕከሉ ለመደበኛና ለወረሽኞች ክትባቶች ማምረቻዎችን ለመገንባት እንዲችል መሆኑ ተጠቁሟል። የኮቪድ-19 ዓለም አቀፍ ወረርሽኝ በተከሰተበት ጊዜ አፍሪካ እንደ ሌሎቹ የዓለም ደሃ አካባቢዎች በቂ የክትባት አቅርቦት ያላገኘች እንደነበረ ሲታወስ፣ ያም አህጉሪቱ የራሷን ክትባት አምርታ መዘጋጀት እንደሚኖርባት አጉልቶ ማሳየቱን ዘገባው አያይዞ አውስቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቦይንግ ኩባንያው በ737 ማክስ ጀቶቹ ላይ ከደረሱት የመከስከስ አደጋዎች በተያያዘ በቀረበበት ክስ ፍርድ ቤት እንዲቀርብ አንድ የፌደራል ፍርድ ቤት ዳኛ ትዕዛዝ ማስተላለፋቸው ተሰማ። ውሳኔው ቦይንግ ላለመከሰስ በድርድር ያገኘውን ስምምነት አደጋ ላይ የሚጥል እንደሆነ ተጠቁሟል። የቴክሳሱ ፌደራል ፍርድ ቤት ዳኛ ቦይንግ ፍርድ ቤት እንዲቀርብ ውሳኔውን ያስተላለፉት የአደጋዎቹ ሰለባዎች ቤተሰቦች መንግስት መጀመሪያ ሳያሳውቀን ከቦይንግ ጋር ስምምነት ላይ በመድረሱ መብታችንን ጥሷል በማለት መክሰሳቸውን ተከትሎ ነው። የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛው ሪድ ኦካነር ጥር 18 ቀን ቦይንግ ተከታዩን ፎርት ወርት ከተማ በሚገኘው ፍርድ ቤት እንዲያቀርብ ትዕዛዝ አስተላልፈዋል። የቦይንግ ቃል አቀባይ በጉዳዩ ላይ የምንሰጠው አስተያየት የለም ነው ያሉት። ክስ መመስረቱን ያልተቃወመው ሆኖም ከቦይንግ ጋር ያደረገው ስምምነት በድጋሚ እንዳይከፈትና እንዳይታይ ሲከላከል የነበረው የፍትህ ሚኒስቴርም በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። ይህ የዳኛው ውሳኔ ቦይንግ ክስ እንደሚመሰረትበት ዋስትና የማይሰጥ መሆኑ የተገለጸ ቢሆንም በአደጋው ምክንያት ሕይወታቸው ካለፈው 346 ሰዎች መካከል የጥቂቶቹን ዘመዶች የወከሉት ጠበቆች ዋናው ግባቸው እሱ መሆኑን ተናግረዋል። ከነዚህ ጠበቆች መካከል አንዱ የሆኑት ፖል ካሴል የፍትህ ሚኒስቴሩ ክሱ ከተመሰረተ ወይም የተጎጂዎች ቤተሰቦች ቃላቸውን ይሰጡበታል ተብሎ ከሚጠበቀው ችሎት በኋላም ቢሆን ላደረገው ስምምነት ሊቆም ይችላል ብለዋል። የአደጋው ሰለባዎች ቤተሰቦች ደግሞ መንግስት ስለ ድርድሩ ሳያሳውቀን በሚስጥር ከቦይንግ ጋር ስምምነት ላይ ደርሷል ሲሉ ይወነጅላሉ። ከስምምነቱ የተገኘው አብዛኛው ገንዘብ የቦይንግ ማክስ አውሮፕላኖች ለሁለት አመታት እንዳይበሩ በመታገዳቸው የተነሳ አውሮፕላኖቻቸውን መጠቀም ላልቻሉ አየር መንገዶች ነው የተሰጠው። ቦይንግ 243 ሚሊዮን ዶላር በቅጣት መልክ ለመክፈልና ለተጎጂ ቤተሰቦች ካሳ የሚውል የ500 ሚሊዮን ዶላር ፈንድ ለማቋቋም ተስማምቶ እንደነበረም ይታወሳል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ምዕራባውያኑን የሀገራቸውን አጋሮች የጦር መሳሪያ እርዳታውን ፈጠን ብላችሁ ላኩልን ሲሉ ተማጽኖ አቀረቡ። ዘለንስኪ ጥሪውን ያሰሙት ጀርመን በሚገኘው የዩናይትድ ስቴትስ የአየር ኃይል ሰፈር ለተሰበሰቡት የሀገራቸው ለጋሾች በቪዲዮ ባሰሙት ንግግር ነው። ጉባኤተኞቹ ሩሲያ ከአንድ ዓመት በፊት የከፈተችባትን ወረራ በመመከት እየተዋጋች ያለችውን ዩክሬንን ለመርዳት የሚመረጠው መንገድ የትኛው እንደሆነ በመመካከር ላይ ናቸው። ለጋሾች ምን ያህል ታንክ እንስጥ በማለት ድርድር ውስጥ ሳይገቡ መላክ ይጀምሩ ሲሉ ዘለንስኪ አሳስበዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ለለጋሾቹ ሀገሮች ባሰሙት ንግግር ይህ ለዩክሬን ወሳኝ ወቅት ስለሆነ ጠቀም አድርገን እጃችንን መዘርጋት አለብን ሲሉ አሳስበዋል። የዩክሬን ሕዝብ፣ ክሬምሊን እና ታሪክ አይናቸው እኛ ላይ ነው ብለዋል የመከላከያ ሚኒስትሩ። በጉባኤው ላይ መላውን የኔቶ አባል ሀገሮች ጨምሮ የ50 ሀገሮች መልእክተኞች ተገኝተዋል። ከጉባኤው አስቀድሞ ጀርመንና ዩናይትድ ስቴትስ ዩክሬን ጠየቀቻቸውን ታንኮች መላክ ላይ ቁርጡን ሳይናገሩ ቆይተው ነበር። ዘለንስኪ ሀገራቸው የሚያስፈልጋት ዘመናዊ ታንክ መሆኑን በግልጽ አስታውቀዋል። ትላንት ማታ ባሰሙት ንግግር ቁርጥ ያለ ውሳኔያቸውንና ከዩናይትድ ስቴትስ ደግሞ ጠንካራ ወታደራዊ ድጋፍ እንጠብቃለን ሲሉ አሳውቀዋቸዋል። ሩሲያ በበኩሏ ትናንት ባወጣችው መግለጫ ለዩክሬን ተጨማሪ ታንክ ቢላክ በጦርነቱ ይዞታ ላይ የሚያመጣው ለውጥ አይኖርም ብላለች። ዩናይትድ ስቴትስ ከ2.5 ቢሊዮን ዶላር በላይ የሚገመት የጦር መሳሪያ ድጋፍ ለዩክሬን እንደምትልክ አስታውቃለች። ይህ ተጨማሪ የጦር መሳሪያ ድጋፍ ግን ታንክ የሚጨምር አይደለም። በመጨረሻም ግዙፉ የቴክኖሎጂ ኩባንያ የጉግል እናት ኩባንያ የሆነው አልፋቤት 12,000 ሰራተኞቹን ከስራ ሊቀንስ መሆኑን በዛሬው ዕለት አስታውቋል። ይህም ከአጠቃላይ የኩባንያው ተቀጣሪ የሰው ኃይል ውስጥ 6% የሚሆነው ነው። ተቋሙ ዛሬ ለሰራተኞቹ በላከው የኢሜይል መልእክት ላይ ዋና ስራ አስፈጻሚው ሱንዳር ፒቻይ ኩባንያው ባለፉት 2 ዓመታት አስደናቂ እድገት በማሳየቱ አዳዲስ ሰራተኞችን የቀጠረው ዛሬ እየተጋፈጥነው ካለው የተለየ በሆነ የኢኮኖሚ እውነታ ነበር ሲሉ ተናግረዋል። ኩባንያው ዛሬ ላለበት ሁኔታ እንዲደርስ ላደረጉት ውሳኔዎች ሙሉ ኃላፊነቱን እንደሚወስዱም አስታውቀዋል። ፒቻይ ባሰራጩት ኢሜይል ላይ እንደገለጹት ከስራ የመቀነስ ውሳኔው የተላለፈው የኩባንያው ሰራተኞችና ኃላፊነታቸው ጉግል ቅድሚያ ከሚሰጣቸው ጉዳዮች ጋር የተጣጣሙ መሆናቸውን ለማረጋገጥ ተቋሙ በሚሰጣቸው አገልግሎቶችና ምርቶች ዙሪያ ጠንከር ያለ ምርመራ ከተካሄደ በኋላ መሆኑን አስረድተዋል። ፒቻይ በዚሁ የኢሜይል መልእክታቸው ላይ ከስራ የተቀነሱ የአሜሪካ ተቀጣሪዎች ውሳኔውን እንዲያውቁ መደረጉን የገለጹ ሲሆን በሌላ ሀገር ላሉ ሰራተኞች ግን በየሀገሩ ባሉ ህጎችና መመሪያዎች ምክንያት ረዘም ያለ ጊዜ ሊወስድ እንደሚችል አስታውቀዋል። ይህ የጉግል ውሳኔ ይፋ የተደረገው እንደ ፌስቡክ እና የኢንስታግራም እናት ኩባንያ የሆነው ሜታ፣ ትዊተር፣ ማይክሮሶፍት እና አማዞንን የመሳሰሉ ሌሎች ትልልቅ የቴክኖሎጂ ኩባንያዎችም በሺዎች የሚቆጠሩ ሰራተኞቻቸውን እንደሚያሰናብቱ ባሳወቁበት ሳምንት መሆኑ ነው። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 12 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደሚሆነው የዕለቱ አብይ ርዕስ ዘገባ እንለፍ። ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመት ሰጡ። ሰሞኑን ከኃላፊነት በተነሱ 3 ሚኒስትሮች ቦታ ተተኪ ሚኒስትሮችን የሾሙት ጠቅላይ ሚኒስትሩ ለብሔራዊ ባንክና ለጠቅላይ ሚኒስትር ጽህፈት ቤት የተለያዩ ኃላፊነቶችን አዳዲስ ሹመቶችን መስጠታቸው ታውቋል። ሹመቱን በተመለከተ የአሜሪካ ድምጽ አስተያየታቸውን የሰጡ የኢኮኖሚ ባለሙያዎች ፕሮፌሰር አለማየሁ ገዳና አቶ ዋሲሁን በላይ የሀገሪቱን የገንዘብ ስርዓትና የኢኮኖሚ የሚቆጣጠር ክፍል ነው ያሉት ብሔራዊ ባንክ ከሌሎች ዘርፎች በተለየ መልኩ ፖለቲካዊ ተጽዕኖ ውጪ መሆን እንዳለበት ይገልጻሉ። ይህ ካልሆነ ኢኮኖሚያዊ ችግሮችን ሊያስከትል ይችላል ብለው እንደሚሰጉ ማስተዋቀዋል። ኬኔዲ አባተ ዝርዝር አለው።
ጠቅላይ ሚኒስትር አብይ አህመድ ለከፍተኛ የመንግስት ኃላፊነት ቦታዎች አዳዲስ ሹመቶችን ስለመስጠታቸው ጽህፈት ቤታቸው በዛሬው ዕለት አስታውቋል። ጠቅላይ ሚኒስትሩ በቅርቡ ከኃላፊነታቸው በተነሱ የካቢኔያቸው አባላት ምትክ ዶክተር አለሙ ስሜን የትራንስፖርትና ሎጂስቲክስ ሚኒስትር፣ ኢንጂነር ሀብታሙ ተገኘን የማዕድን ሚኒስትር፣ ዶክተር ግርማ አመንቴን ደግሞ የግብርና ሚኒስትር አድርገው በመሾም የህዝብ ተወካዮች ምክር ቤት እንዲያጸድቅላቸው ጠይቀዋል። ሌሎች ተጨማሪ ሹመቶችንም የሰጡት ጠቅላይ ሚኒስትር አብይ ከፍተኛ የኢኮኖሚ አማካሪያቸው የነበሩትን አቶ ማሞ ምህረቱን ከጥር 10 2015 ዓ.ም ጀምሮ የብሔራዊ ባንክ ገዥ ሆነው እንዲያገለግሉ ሾመዋል። ዛሬ ይፋ በሆኑ አዳዲስ ሹመቶች መሰረት ወይዘሮ ዓለም ጸሐይ ጳውሎስ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር፣ ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር፣ አምባሳደር ታዬ አጽቀሥላሴ የጠቅላይ ሚኒስትሩ የውጭ ፖሊሲ አማካሪ ሚኒስትር፣ አቶ መለስ አለሙ ደግሞ በሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ የዘርፍ አስተባባሪ ሆነው መሾማቸው ታውቋል። ጠቅላይ ሚኒስትሩ ከሰጧቸው ሹመቶች መካከል የብሔራዊ ባንክ ሹመት የበርካታ ዓለም አቀፍ መገናኛ ብዙሃንን ቀልብ የሳበ ሆኗል። ይህ የሆነው የብሔራዊ ባንክ ስራ የሀገሪቱን የገንዘብ ስርዓትና ኢኮኖሚ የሚቆጣጠርና የሚመራ ዘርፍ በመሆኑ እንደሆነ የሚገልጹት የኢኮኖሚ ተንታኞች ቦታው ከዘርፉ ብቃትና ከፍተኛ ልምድ በተጨማሪ ገለልተኝነትን እንደሚፈልግ ያብራራሉ። በመሆኑም ከፖለቲካዊ ተጽዕኖ ነጻ ሊሆን ይገባል በማለት ይሞግታሉ። ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ናቸው።
ምንድን ነው የምትሰራው ብለህ ስራውን ስታይ እዚህ ጋር የሚሰራው አንደኛ ዋናው የዋጋ ማረጋጋት ነው ስራው፣ ኢንፍሌሽን ማለት ነው። ይሄ ከሞኔታሪ ፖሊሲ ጋር ይያያዛል። ዝም ብለህ ብሩን ካተምከው ያው ኢንፍሌሽን ነው የሚሆነው። ስለዚህ እዚህ ቦታ ላይ መሆን ያለበት ማክሮ ኢኮኖሚስት፣ ሞኔታሪ ኢኮኖሚስት ወይ ፋይናንሻል ኢኮኖሚስት ነው። ሌላ ዋናው ስራው ደግሞ ባንክ ሱፐርቪዥን እና ሬጉሌሽን ነው። ዋናው እንግዲህ ከፖሊሲ አንጻር ስታየው ኤክስቼንጅ ሬት ፖሊሲ፣ የብር ዋጋ ተመኑን በሚመለከት፣ የባንኮች ወለድን በሚመለከት፣ በምን ያህል ብሩ ኢኮኖሚ ውስጥ ንክተት አንክተት፣ እናበድር ለመንግስት አናበድር የሚሉ እነዚህ አይነት የፖሊሲ ጉዳዮች የብሔራዊ ባንክ ኃላፊነት ነው። ሁለተኛው የብሔራዊ ባንክ ስራ ባንኪንግ ሱፐርቪዥን ኤንድ ሬጉሌሽን ነው። ይሄ ደግሞ እንደምታውቀው ኢንክሉዚቭሊ ዲጂታላይዝድ እየሆነ ነው። ስለዚህ የተለመደው ዝም ብለህ ብራንች ባንኮችን እና ምናምን ሬጉሌት ብቻ ማድረግ ሳይሆን ፋይናንሻል ቴክኖሎጂ እንዴት ነው ባንኪንግ ሞዴሉን የሚለውጠው፣ እንዴት ነው የምመራው፣ እንዴት ነው ሬጉሌት የማደርገው የሚባለው ራሱ የራሱን እውቀት ይጠይቃል። ግን ሰው የንግድ ህግ ነው ያጠኑት፣ ገባ? የንግድ ህግ እና ኢኮኖሚ በጣም ነው የሚለያየው። በጣም በጣም ዓለም ባንክ የሰሩት በዚህ በንግድ ህግ ነው። ስለዚህ በእኔ እምነት የፖለቲካ ሹምነት ነው እንጂ የፕሮፌሽናል ሹመት አይደለም፣ እንደተለመደው ማለት ነው።
በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው ሌላው የምጣኔ ሀብት ባለሙያ አቶ ዋሲሁን በላይ ደግሞ የብሔራዊ ባንክ ገዥነት ቦታ የካበተ የኢኮኖሚክስ ሙያ የሚፈልግ ስለሆነ በጥንቃቄ መመራት አለበት ብለዋል።
የብሔራዊ ባንክ ገዢ ማለት በጣም ባለ ትልቅ ፓወር ማለት ሞኔተሪ ፖሊሲን የሚመራ ስለሆነ ማለት እንግዲህ አንድ ሀገር ኢኮኖሚ በሞኔተሪ ፖሊሲ ነው በጣም የሚቆመው። ስለዚህ ሞኔተሪ ፖሊሲ የሚመራበት በብሔራዊ ባንክ በስም ደረጃም ካየው ገዢ ነው አለ ቦርዱ ራሱ። ስለዚህ ገቨርነር ነው የትኛውም ሀገር ላይ በጣም ፓወር ያለው። ለአንዳንድ ኢኮኖሚስቶች እንደውም እንደ ኩራት ነው የሚቆጠረው። በቃ የዛች ሀገር የብሔራዊ ባንክ ገቨርነር ነበር ገሌ ከተባለ ወይ በጣም እስኪል ያላቸው ሰዎች የሚቀመጡበት ከዛ ደግሞ ምንታውነት ስበት ኢንዲፔንደንት ነው ተብሎ ይታሰባል። ሚኒስትር መባል እኮ ለዛ ነው። ሚኒስትር ከሆነ ኤክስኪዩቲቭ በዲ እየሆነብህ ይመጣል ማለት ነው። ገቨርነር የሚል ስም የምትሰጠው ከኤክስኪዩቲቭ በዲ ወጣ ያለ ኢንዲፔንደንት እንዲሆን ስለሚያስፈልግ ነው። በዚህ እኛ ሀገር ውስጥ የነበሩ አለፍ አለፍ ያሉ ብሔራዊ ባንክ ገዢዎችን ብትመለከት ጣልቃ ገብነቶች የነበሩበት ነው። ጣልቃ ገብነቱን እያስታመሙ ሲሄዱ ነበር እንጂ እንግዲህ ማንም ሰው ማየት ይችላል። ጉግል ላይም ኦልሞስት ከ16 ዓመት በላይ ልምድ እንዳላቸው ያሳያል። እንደ በፕሮፋይል ደረጃ ኢንተርናሽናል ትሬድ ላይ፣ ህግ ላይ፣ ፕራይም ሚኒስቴር ኦፊስ ላይ የሲኒየር የፖሊሲ አድቫይዘር እንደነበሩ ለኢትዮጵያ ወርልድ ትሬድ ኦርጋናይዜሽን ላይ ላላት ኢንቮልቭመንት እንደ ኔጎሽተር ሆኖ የሚቀርቡት እሳቸው ናቸው። እንግዲህ በወርልድ ባንክም ፕሮግራም መሰረት ኢትዮጵያ ውስጥ ያሉት የሎጂስቲክስም ሌሎችም ስራዎች ላይ እንቅስቃሴ እንዳላቸው ያሳያል። በፕሮፋይል ደረጃ ያሳያል። ግን በጣም ፒውር ኢኮኖሚ ስራዎችን ነው ሲሰሩ የነበረው ብሎ ለመናገር ትንሽ የሚቀር ይመስለኛል። ከንድም አንጻር ግን ኦልሞስት ባላቸውም እድሜ 16 ዓመት በላይ የስራ ልምድ ያላቸው ናቸው። ምናልባት ኢኒሽሽኑ ተቋም ላይ ያሉ ሰዎች የሚያግዟቸው ከሆነ ምናልባት ሊሰሩ ይችላሉ።
በኢትዮጵያ ለብሔራዊ ባንክ ገዥነት ፖለቲካዊ ተሳትፎ ያላቸውን ባለስልጣናት መሾም የተለመደ መሆኑን ያስታወሱት ፕሮፌሰር አለማየሁ ገዳ የዓለም አቀፍ የገንዘብ ተቋማትም ይሁኑ መንግስት በብሔራዊ ባንክ ላይ ሊፈጥሩ የሚችሉትን ተጽዕኖ በማብራራት ይህን መቋቋም ካልተቻለ በቀጣይነት ያስከትላል ያሉትን መዘዝም አብራርተዋል።
እንግዲህ የብሔራዊ ባንክ ኃላፊነት ኢንፍሌሽን ነው። ዋናው ፕራይስ የተረጋጋ ፕራይስ ማድረግ፣ ባንኮች በሰላማዊ ሁኔታ ፋይናንሻል ሴክተሩ እንዲንቀሳቀስ ማድረግ፣ ይሄ ነው እንግዲህ ኃላፊነቱ ነው። ይህንን በሚመለከት ስለዚህ ከወርልድ ባንክ አማይን ሜሽን ጋር ምን ኔጎሽት የሚያደርገው እሱ ነው ማለት ነው። ይሄ ማለት ምን ማለት ነው? እኔ የሚያስፈራኝ ማለት ነው አስሎንጋስ ለመንግስት ብድር እስከሰጡ ድረስ ዲቫሉዌሽን አድርጉ ሲ ፐርሰንት ስለ ተቀበል ይችላል። ወርልድ ባንክ አይኤምኤፍ ነው የሚፈልጉት። እና እነዚህ ሰዎች ደግሞ ገና ሲመጡ ፋይናንሻል ታይምስ ሳይቀር እና ቶማሞን ቴክኖክራቶች መጡ ያሉ ሲያዳምቋቸው ነበር እነዚህ ኢንስቲትዩሽኖች። ስለዚህ ምን ነው የሚያስፈራኝ? ተንደርድረው ነው በብራን ፍጥነት ከነዚህ ከአይኤምኤፍ እና ከወርልድ ባንክ ተስማምተው ዲቫሉሽን እና ዲሬጉሌሽን አድርገው አገሩን ኢንፍሌሽን በኢንፍሌሽን እንዳያደርጉት ትንሽ ስጋት አለኝ። ምክንያቱም ኢንፍሌሽን ገባ ያው ሰው በጣም ድሃውን በጣም ነው የሚጎዳው።
አቶ አስዩን በላይ በሰጡን አስተያየት ደግሞ የብሔራዊ ባንክ ገዢ ገለልተኝነታቸው መጠበቅ እንዳለበት በአጽንኦት ገልጸዋል።
የብዙ አቅሞች ትርክም መሆን አለበት። ብሔራዊ ባንክ በጣም ብዙ ልምድ ይፈጥራል። የኢኮኖሚክስ ቲዮሪን ታመጣለህ፣ የዓለም አቀፍ ጫናዎችን ውስጡ ትጨምርበታለህ። ከዛ ደግሞ እዚህ ሀገር ውስጥ ያለው ነባራዊ ሁኔታ እያየ ነው የምትመራው። ገባህ? ሎጂኩን ከነባራዊ ሁኔታ ጋር ማጣጣማል። የውጭ ጫና መጥቶ የውጭ ምንዛሬ ግብይቱን ፍሎት ማድረግ አለብህ፣ በገበያ እንዲመራ ማድረግ አለብህ። ቢሬ ምንድን ነው? የኛ ሀገር እንደዚህ እንደዚህ ኢንፍሉዌንስ ሊፈጠርበት ይችላል ብለህ ቻሌንጅ ማድረግ የሚችል አቅም ያለው ሰው በጣም ያስፈልግ፣ በጣም በጣም ልምድ የሚፈልግ ቦታ። ሁለተኛ ደግሞ ኢንዲፔንደንሲ ደግሞ እንዲኖረው ያስፈልግ። እንደ ሌላው ሴክተር እየደወልክ እንደዚህ አድርግ፣ እንደዚህ እንደዚህ መደረግ አለበት፣ ይህኛውን ለምን አላደረግክም ብለህ ሲሪየስ ጫና የምትፈጥረበት አይነት ሴክተር እንዳልሆነ ይሰማኛል። አንዴ ብራትም አንዴ ገንዘብን የመግዛት አቅም አዳክም፣ አንዴ ወለድን ከፍ አድርግ ዝቅ አድርግ ልትል አትችልም። በቃ ብሔራዊ ባንክ ላይ በሎጂክ ነው የምትመራው። ስለዚህ ምንድነው ጫና እንዳይፈጠር ኢንዲፔንደንሲ መስጠት ደግሞ ያስፈልጋል። ሁለቱም ፕሪንሲፕሎች አሟልተና ወይ ሰዎች የምታመጣው የሚለው በጣም መሰረታዊ ነው።
የውጭ ባንኮችን ወደ ኢትዮጵያ ለመጋበዝ እንቅስቃሴዎች እንደተጀመሩ ይፋ በሆነበት በዚህ ወቅት ነው ዶክተር ኢና ገርደሴ ከብሔራዊ ባንክ ገዥነታቸው መልቀቃቸው የታወቀው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከጥቂት ወራት በኋላ የብሔራዊ ባንክ ገዥ ሆነው በመሾም ከአራት ዓመት በላይ ያገለገሉት ዶክተር ኢና ገር እንደሌሎቹ ባለስልጣናት ሁሉ ኃላፊነታቸውን በራሳቸው ፈቃድ ስለመልቀቃቸው አሊያም በመንግስት ስለመነሳታቸው የታወቀ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። ለአማራ ልማት ማህበር ለማዋጣት ፈቃደኛ ያልሆኑ አርሶ አደሮች መታሰራቸውን ገለጹ። በምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ የይነሳ ቀበሌ ነዋሪዎች ለአማራ ልማት ማህበር በግዳጅ መዋጮ እንዲከፍሉ መገደዳቸውን ገልጸዋል። ቅሬታቸውን ለክልሉ መንግስት ለማቅረብ ከተመረጡ 12 ሰዎች መካከል ሁለቱ መታሰራቸውን የአሜሪካ ድምጽ ያነጋገራቸው አርሶ አደሮች ተናግረዋል። ፈቃደኝነታቸውን ያላሳዩትም ማህበሩ ከዚህ ቀደም በሰበሰበው መዋጮ ሰራዋለሁ ያለውን ልማት ባለመስራቱ መሆኑን ተናግረዋል። በተጨማሪም አሁን ከዚህ ቀደም ባባልነት ከሚከፍሉት የተጋነነ ክፍያ መጠየቃቸውንም አመልክተዋል። የዞኑ የአልማ ጽፈት ቤት ኃላፊ አቶ ባንቴ ታደሰ ተፈጸመ የተባለው ድርጊት ከማህበሩ አላማና ደንብ ውጪ በመሆኑ ችግሩን እንደሚፈቱ ተናግረዋል። አስቴር ምስጋናው ተጨማሪ አላት።
ቁጥራቸው ወደ 100 የሚጠጋ ከምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ የነሳ 3ቱ ቀበሌ ለአቤቱታ ባህር ዳር እንደመጡ የሚናገሩ አርሶ አደሮች ለክልሉ ከፍተኛ አመራሮች ቅሬታቸውን እንዲያቀርቡ ውክልና እንደተሰጣቸው ገልጸዋል። ቅሬታ አቅራቢዎቹ የአካባቢው አመራሮች ብለው በስም ጭምር የጠቀሷቸው የመንግስት የስራ ኃላፊዎች ለአማራ ልማት ማህበር በግዳጅ የአባልነት መዋጮ እንዲከፍሉ እንዳስገደዷቸው ይናገራሉ። በነዋሪው የተመረጡ 12 ቅሬታ አቅራቢዎች በየደረጃው ላሉ አመራሮች ቅሬታ ለማቅረብ እንቅስቃሴ ቢጀምሩም ሁለቱ መታሰራቸውን አርሶ አደር ጌታቸው ጫኔ ተናግረዋል።
ከተሳስ ወር ጀምረን አልማን በተመለከተ አልማ ማህበር ነው ልንከፍል አንችልም፣ የጤፋ ስሪታችንን ባልተጠበቀ ዝናብ አውቆብናል፣ የማዳበሪያ ጥሮት ይዞናል፣ ቤተ ክርስቲያናችን ተቃጥሎብን ደግሞ አሁንም ቢሆን ወጪ እያወጣን ነው፣ ሀገሩ መረጠን ለምን አቤቱታ አቀረባችሁ በማለት አንደኛ አዱኛ አታለለና አዳነ ከፍ ያለው የተባሉት ግለሰቦች ትናንትና ከጧቱ ብድግ አድርገው ወዴት ወስደው እንደጣሏቸው አላወቅንም። ስለዚህ ይሄንም ያሰሩብን የወረዳው አመራሮችና የቀበሌው ዋና አስተዳዳሪ የህዝብ ደህንነት ኃላፊው እነሱ ናቸው ብድግ አድርገው አራቶች ናቸው ወስደው የጣሏቸው። እና አሁንም ቢሆን ሰዎች በአድራሻ ተፈልገው አንደኛ ሰብአዊ መብታቸው ይከበርልናል።
አርሶ አደር አታለል ደራሴ የልማት ማህበሩ በአካባቢው ልማት እንደሚያለማ ቃል ከገባ በኋላ ቃሉን ባለመፈጸሙ ለመክፈል ፍቃደኛ እንዳልሆኑ ገልጸዋል።
አንከፍልም ብለን በምንላቸው ጊዜ ትምህርት የሚወጣው ከርሞ የሚወጣው እናንተ ይሆናል ተባለ። ከዛ በኋላ ግን እንደገና መልሰው አላሳዩንም።
አምናም ደግላችሁናል ዋሽታችሁናል መንግስት አይዋሽም እናንተ ከዋሽታችሁ ግን እኛም ደግሞ እምነት አጣጣችኋል እኛም ይሄንል ማአናውቅም ብለን ስንከራከር እነሱ በጣም ግዳጅ ገቡ ግዳጅ ሲገቡ 12 ሰው አገሩ መርጦ ዳካቸው አቤቱታ አቤቱታ ለምን ተመጣላችሁ የሚል እየተሳደቡ ነው ያለው ያሳደጋችሁ ፈነበቱ አሁን ሁለቱን አስሯቸው እና ሁለቱ ሲታሰሩ አገሩ አሁን ከኋላ አለ ደግሞ እንደገና እንዲመጣ ሰው አለ ምክንያቱም በአመት ባሉ አጫንቆ ለማካፈል ለማስከፈል አሁን አመት ባል ነው ጥምቀት ነው የግድ ለማሳመን ሲባል በአመት ባሉ ያጓቸው እንግዲህ ማይም አርሶ ካለርሻ ማውቅ ናቸው
የምዕራብ ጎጃም ዞን የአልማ ጽፈት ቤት አስተባባሪ አቶ ባንት የታደሰ ስለ ጉዳዩ ተጠይቀው በእነሳ ቀበሌ የተፈጠረው ክስተት ከአማራ ልማት ማህበር አላማና ደንብ ጋር የማይገናኝ ነው ጉዳዩንም በቅርበት እንደሚከታተሉ ገልጸዋል
አልማ የልማት ማህበር እንጂ ሰው ሊያስገድል ሊያስር ሊፈታ ካነሳሽው አቋያ የሚችልበት ተቋምም የለውም አሰራርም የለውም እንዲህ አይነት መመሪያም ደንብም አላረቀቀም ቢያረቀም የማህበር ፈቃድ ሊያገኝ አይችልም ከመንግስት መንግስት አይደለም ማህበር ነው ስለዚህ በዚህ ደረጃ እዚያች በልዩ ሁኔታ ይነሳ ከይነሳም ጓጓት ምትባል እና በራሳቸው እንዲ ሌላ የመንግስት ወይም ሌላ የሚመለከቱ አካል የሚያጠራው ቆሞ ምትነሳ በየጊዜው ምትስረከረክ ነገር ምንጫ ምንድናት የሚለውን ቀጣይ እኛም እንደማህበር ወርደን እናወያያለን ንግባባለን ከህዝባችን ጋር ስለመታሰራቸው መረጃ ያገኘው ካለ ያለው ገና ካንቺ ስለሆነ ይሄንን ያደረጉ የኛ በጎ ፈቃደኞች በበጎ ፈቃድ ከመንግስት ጋር ከሙያ ማህበራት ጋርና ከሌሎችም አጋር ድርጅቶች ጋር በበጎ ፈቃድ እየሰራን ስለሆነ እንዲህ አይነት ችግር ካለ ወደ ቦታው ወርደን ከነገ ሰኞ ማክሰኞ ጀምረን ቦታው አካባቢ ሄደን ህዝቡን ማግኝተን እናጣራለን
አርሶ አደር ጌታቸው እንደሚሉት ከዚህ በፊት በአባልነት ከምን ከፍለው የተጋነነ ክፍያም ተጠይቀናል ለዚህም አቅም የለንም ብለዋል ችግሩን ከዞኑ እስከ ክልል ላሉ የመንግስት አካላት ማሳወቃቸውንም አክለው ገልጸዋል
የሚባለው 200 ብር ነው የነበረ ዘንድሮ ግን 50% ጨምረው ነው ያመጡት ምክንያቱም 400 መነሻ ሆኖ እስከ 6 ነው የሚከፈል ተብለን የተያዝነው እንደ በሬታችን ቆዳ ስፋት ተብለን የተያዝነው ስለዚህ ግብር ምን ከፍለው 200 ብር ነው ትልቁ ጣራ ግን አልማው ደግሞ ኦቨር ሆኖ 6 8 4 ነው የሚከፈለው ስለዚህ አሁን እኛ በጣም ኑሯችን ስለደከመን አቅቶናል ብለን ስለጠየቅን አችሉም ያሰረ ቢሆን ነው እናስገርፋቸው ብለን ተገደላል ነው ስለዚህ ማህበር የመግባት ያለ መግባት መብታችን ነው ብለን ለሁኖቶ ሰላም ዋና አስተዳዳሪ ለሁኖቶ ሰላም ብልጽግና ፓርቲ ለሁኖቶ ሰላም አልማ ቢሮ ለአማራ ክልል ብልጽግና ፓርቲ
የምዕራብ ጎጃም ዞን የአልማ ማስተባበሪያ ጽፈት ቤት ኃላፊ አቶ ባንት የታደሰ እንደሚሉት ማህበሩ በዞኑ ከ500,000 በላይ አባላት ያሉትና ወደ 3 ሚሊዮን ብር የሚጠጋ መዋጮ ከአባላቱ መሰብሰቡን ገልጸው በዚህ አመት 120 የሚጠጉ የትምህርት ተቋማት ተገንብተው ለመንግስት ማስረከባቸውን ጠቅሰዋል። በባህር ዳር ዙሪያ ወረዳ ተጨማሪ ትምህርት ቤቶች ለመገንባት ከአርሶ አደሩ ጋር ተነጋግረን የአባላት መዋጮ ከፍ እንዲል ተደርጓል ብለዋል።
የአልማ ምክር ቤት ወይም የአልማ ጉባኤ አለ። በዚህ ምክር ቤት ላይ እንግዲህ የ200 ብርና 150 ብር ይከፍሉ የነበረውን ብር አርሶ አደሮቹ በጉባኤያቸውና በተወካዮቻቸው አማካኝነት መክረው ወደ 400 ብር 500 ብር እንደዚህና ያሻሻሉበት ሁኔታ እንዳለ እንረዳለን። ህዝቡ የሚችለውን እንዲያደርግ ጓንዲ ካዳ ሌላ ነገር እንዲያደርግና ህፃናት በዚህ ዘመን በተጎሳቆለ ትምህርት ቤት እንዳይማሩና የተሻሻለ ትምህርት ቤት እንዲሰራ ሰፊ ቅድ አቅደን እየተንቀሳቀስነን ያለ እኛ 549 ሺህ አባሎቻችንን ስናስከፍል በ453 ቀበሌዎቻችን ስናስከፍል ከ1600 በላይ ጎጦች ነው ያሉ መንደሮች ስናስከፍል ቅሬታ የተነሳው እዚህ አካባቢ ነው። ለምን ይነሳ ላይ ሁን አርሶ አደሩ ከሌላው በተለየ የማምረት ሀብት የማግኘት ችግር አለበት?
ታሰሩ ስለተባሉ ሰዎች የሚያውቁት ነገር እንደሌለ የሚናገሩት የባህር ዳር ዙሪያ ወረዳ አስተዳዳሪ አቶ በቀለ ወርቁ ማንኛውም ቅሬታ ያለው አካል መጥቶ ማናገር እንደሚችል ገልጸዋል።
ማውቀው ነገር የለኝም በተሳካከ መንገድ ተመርተው ሂደው ካልሆነ በስተቀር ችግር ካለ እኔ በመመራው ቀበሌ እኔ ጋር ወምጣት የሚገባቸው ማለት ነው። የወረዳው አስተዳዳሪ ሁኘ ሳበቃ እኔ ጋር የመጣ ቅሬታ አቅራቢ የለም።
ስለ አማራ ልማት ማህበር አላማና ተያያዥ ጉዳዮች ከሚመለከታቸው የማህበሩ ከፍተኛ አመራሮች ተጨማሪ መረጃ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታይ ወደ ትግራይ ስናልፍ የኤርትራ ሰራዊት ከተለያዩ የትግራይ ክልል ከተሞች መውጣት መጀመራቸውን የአይንማኞች ለአሜሪካ ድምጽ ገልጸዋል። ወታደሮቹ ከአድዋ፣ አክሱምና ሽረንዳ ስላሴ ከተሞች መውጣት መጀመራቸውን ነዋሪዎቹ ተናግረዋል። ሙልጌታ ጽዋ ተጨማሪ አለው።
የአድዋ ከተማ ነዋሪ የሆኑት አቶ ሀጎስ ገብረ ዮሐንስ እንደሚባሉ የገለጹት የአይንማኝ ዛሬ ጥር 12 2015 ዓ.ም ከጧቱ 12 ሰዓት ጀምሮ እስከ ረፋዱ 5 ሰዓት የኤርትራ ኃይሎች ከአዳጋ አርብና ማርያም ሸዊቶ ከተባሉ አካባቢዎች አቅጣጫ በብዙ ተሽከርካሪዎች ተጭነው አድዋ ከተማ ተሻግረው ወደ አክሱም አቅጣጫ ሲወጡ አይቻለሁ በማለት ተናግሯል።
ታውያዎች የመውጣታቸው ምልክት እየታየ ነው። በጣም ብዙ የኢትዮጵያኑ መኪኖች የኤርትራ ባንዲያ ይዘው ጌም ኦቨር እያሉ እየፎከሩ የሰው ክላክ እያደረጉ ነው ያረፈዱት። በሀገሬና ገብተው ወደ አልመራ አድርገው ወደ አክሱም ታጫ ነው ሄዱ።
እነዚህ ኃይሎች በህዝብ ላይ በደል ፈጽመዋል ብለው መውጣት መጀመራቸው ህዝቡ ደስተኛ ነው በማለትም ገልጸዋል።
ሰላማችን ወደ ነበረበት ይመለሳል እንኳን ይሄድልን እያለ በተለያዩ ጉዳይ ይነገራል። ግን በብሄራቸው ግን በጣም ደስተኛ ነው ህብረተሰቡ።
ከክልሉ ሙሉ በሙሉ ሊወጡ ይገባል ያሉት አቶ ሀጎስ ይህም በገለልተኛ አካል መጣራት አለበት ብለዋል። በተመሳሳይ በአድዋ አክሱም አቅጣጫ የመጡ የኤርትራ ሰራዊት የጫኑ ብዛት ያላቸው ተሽከርካሪዎች የሽረንዳ ስላሴ ከተማ አልፈው ወደ አድዳሮ አቅጣጫ እየሄዱ ናቸው ሲሉ የሽረ ከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል። በከተማዋ መሃል ተሽከርካሪዎች እንዳይንቀሳቀሱ ታግደው እንደነበርና የኤርትራ ኃይሎችም ተጠብቀው እንዲወጡ መስመሩ የኢትዮጵያ መከላከያ ሰራዊት ሲጠብቁት ነበር ብለዋል። የነዋሪዎቹ አስተያየት በድምጽ ለመቅረጽ የስልክ ኔትወርክ መቆራረጥ አስቸጋሪ አድርጎታል። ይህ ዘገባ እስከተጠናቀረበት ሰዓት ስለ ሰራዊቱ መውጣት የኤርትራ መንግስት ያለው ነገር የለም። በተመሳሳይ የትግራይ ክልልና የኢትዮጵያ መንግስት እንዲሁም የአፍሪካ ህብረት የሰላም ስምምነት ተግባራዊነት የሚከታተል ቡድን ስለ ጉዳዩ ያሉት ነገር የለም። በሌላ በኩል የአማራ ክልል ልዩ ኃይሎች ከትግራይ ክልል ሽረንዳ ስላሴ ከተማና አካባቢው መውጣታቸው ባለፈው ሳምንት የኢትዮጵያ መከላከያ ሰራዊት አስታውቆ የነበረ ሲሆን ነገር ግን ሽረ የሚገኙ የሰብአዊ ረድኤት ሰራተኞች አሁንም ቁጥራቸው የበዛ የአማራ ኃይሎች በሽረ ከተማ እንደሚገኙ እንደገለጹለት ጠቅሶ ሮይተርስ ዘግቧል። መሬት ላይ ያለው ሀቅ ግን የትኛው እንደሆነ ሮይተርስ ማረጋገጥ እንዳልቻለም ጠቅሷል። የአፍሪካ ህብረት ዋና አደራዳሪ የቀድሞው የናይጄሪያ ፕሬዚደንት ኦሊሴገን ኦባሳንጆ ለፋይናንሻል ታይምስ ባለፉት ቀናት በሰጡት ቃል የኤርትራ ኃይሎች ከትግራይ መውጣት ጀምረዋል ብለው ነበር፣ በአሁኑ ጊዜ ድንበር ላይ ነው ያሉት በማለትም ገልጸው ነበር። የህወሓት ቃል አቀባይ አቶ ጌታቸው ረዳም በትዊተር ገጽ በሰጡት መልስ የኤርትራ ኃይሎች በትግራይ ነው ያሉት፣ ሀሳባቸው በፍጹም አልቀየሩም ብለው የአፍሪካ ህብረት የሰላም ስምምነት ተግበራ የሚከታተል ቡድንም እነሱ ወዳሉበት አልተጠጋም በማለት መልስ ሰጥተው ነበር። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
እያደመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደ ሁለተኛው አጋማሽ የመጀመሪያ ቅንብር ከማለፋችን በፊት ግን አንድ ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። አሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በመልአክ ነው።
ተ ተመልሰናል። በዚህ በሁለተኛው አጋማሽ መሰናዷችን የኢትዮጵያን የቱሪዝም ሁኔታ የሚያስቃኙ ዘገባዎች ይኖሩናል። ወደ መጀመሪያው የቱሪዝም ዘገባ እንለፍ። በሰሜን ኢትዮጵያ ጦርነትና በኮቪድ-19 ወረርሽኝ ምክንያት ከፍተኛ የጎብኚዎች እጥረት አጋጥሞት እንደነበር የሚናገረው የሰሜን ተራሮች ብሔራዊ ፓርክ ከሰላም ስምምነት ወዲህ መነቃቃት እየታየበት መሆኑን በዘርፉ የተሰማሩ ባለሙያዎችና የክልሉ መንግስት አስታውቀዋል። በዚህ ዙሪያ የአስጎብኚዎች ማህበር ሊቀመንበር አቶ ታደለ ሞላ፣ የሊማሊሞ ሎጅ ባለቤት አቶ ሸፈራው አስራትና የሰሜን ጎንደር ዞን የኮሙኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይን ያነጋገረው ደረጀ ደስታ ተከታዩን ዘገባ ልኳል።
በአማራ ክልል ሰሜን ጎንደር ዞን የሚገኘውና በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ከተመዘገቡት ቅርሶች አንዱ የሆነው የኢትዮጵያ ሰሜን ተራሮች ብሔራዊ ፓርክ ኮቪድ-19 ወረርሽኝ ከመከሰቱ አስቀድሞ የቀነሰው የጎብኚዎች ቁጥር የሰሜን ኢትዮጵያው ጦርነት ሲጨመርበት የበለጠ ተመናምኖ እንደነበር የሰሜን ጎንደር ዞን የኮሙኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ይናገራሉ። የኢትዮጵያ መንግስትና ህወሓት ካደረጉት የሰላም ስምምነት በኋላ የጎብኚዎች ቁጥር እንደገና መነቃቃቱን የጠቆሙት አቶ ይርዳው ነገር ግን በወረርሽኝ ወቅት ፓርኩ አጋጥሞት የነበረውን ያስታውሳሉ።
ሰሜን ተራራዎች ብሔራዊ ፓርክ እንደሚታወቀው በዓለም ቅርስነት የተመዘገበ እጅግ ማራኪ የተፈጥሮ ሀብታችን ነው። በተለያየ ጊዜ የተለያዩ ቱሪስቶች እየመጡ ከፍተኛ የሰው ኃይል የምናሰማራበትና ለመንግስትና ለህብረተሰቡ ከፍተኛ ገቢ የሚያስገኝልን ድንቅ ተፈጥሮ ሀብታችን ነው። ነገር ግን ከ19-20 ባለው ሁኔታ የተከሰተው የኮቪድ-19 ወረርሽኝ አማካኝነት የቱሪስት ቁጥር ከጊዜ ወደ ጊዜ እየቀነሰ መጣ። ከዛ በኋላም ጦርነቱ ተጨመረበት፣ የነበረው የቱሪስት ቁጥር በጣም ቀነሰ፣ የተጠቃሚዎች ቁጥርም ቀነሰ፣ ገቢውም በጣም እየቀነሰ መጣ።
ከኮቪድ-19 በፊት በ2010 እና 2011 ዓ.ም 80% እድገት በማስመዝገብ 32,400 የውጭ አገር ጎብኚዎች እንደነበሩት ያስታወሱት ኃላፊው በኮቪድ-19 ወረርሽኙ ላይ የጦርነቱ ሁኔታ በመጨመሩ የጎብኚዎችም ሆነ የገቢው መጠን እጅግ እያሽቆለቆለ መምጣቱን ይናገራሉ።
ምክንያቱም አካባቢያችን እንደሚታወቀው የጦር ቀጠናም ስለነበረ ከ2018 ወደ 2019 80% እድገት ነበረው። ነገር ግን ከ2019 እስከ 2022 ያለው እድገት ውርደት ደግሞ ወደታች 90% ነው ማለት ነው፣ -90%። ይህ ማለት ምን ያክል በጣም አካባቢ እንደተጎዳና የቱሪስት ቁጥር ኦልሞስት ቀርቷል ማለት ይቻላል። እንግዲህ ከ32,000 ቱሪስት 700 ቱሪስት ነው የመጣው ማለት ነው 2022።
አቶ ይርዳው የጦርነቱ ሁኔታ ያስከተለው ቀውስ በቱሪስቶችና ለመንግስት በሚያስገባው ገቢ ብቻ ሳይሆን ኑሯቸውን በቱሪዝም ዙሪያ በመሰረቱ የተለያዩ የህብረተሰብ ክፍሎችም ላይ ያስከተለውን ጉዳት ከፍተኛ መሆኑን አስረድተዋል።
እንግዲህ በዚህ ወደ 120 በላይ የሚሆኑ የቱሪስት አስጎብኚዎች አሉ፣ ጋይዶች ማለት ነው። ወደ 90 የሚጠጉ ምግብ አብሳዮች አሉ፣ በመቶ የሚቆጠሩ አጃቢዎች አሉ፣ በቅሎ ጫኞች አሉ፣ በቅሎ አከራዮች አሉ፣ የመኪና ባለቤቶች አሉ፣ ሎጂዎች አሉ፣ ሆቴሎች አሉ፣ ካፌዎች እና ሬስቶራንቶች አሉ። በአጠቃላይ የአገልግሎት ሰጪ ተቋማት እጅግ ከፍተኛ ገቢ የሚያገኙ የነበሩት በእነኚህ በሁለት ተደራራቢ ችግሮች ምክንያት በኮቪድ-19 እና በጦርነቱ ምክንያት በጣም አሽቆልቁሎ የቆየበት ሁኔታ ነው ያለው።
ከጎንደር ከተማ 120 ኪሎ ሜትር ርቀት ላይ የሚገኘው የሰሜን ተራሮች ብሔራዊ ፓርክ 412 ስኩዌር ኪሎ ሜትር ላይ ያረፈ የተፈጥሮ ፓርክ ነው። የብዝሃ ሕይወት ስብጥሩ የተሰናሰሉ ተራሮቹና በውስጡ አቅፎ የያዛቸው ብርቅ የዱር እንስሳት ዓለም አቀፍና የአገር ውስጥ ጎብኚዎችን የሚስቡ መሆኑን በቱሪዝምና በክልሉ መገናኛ ብዙሃን የተዘጋጁ ጽሑፎች ያመለክታሉ። በኢትዮጵያ ረዥሙ ተራራ ራስ ዳሸን፣ እንደ ዋልያ አይቤክስ፣ ጭላዳ ዝንጀሮ፣ ቀይ ቀበሮ፣ የምኒልክ ድኩላ የመሳሰሉት ብርቆቹ የዱር እንስሳት የሚገኙት በዚህ ፓርክ ነው። በደባርቅ የሊማሊሞ ሎጅ ባለቤት አቶ ሸፈራው አስራት ከነዚህ አንዱ ናቸው። ከኮቪድ-19 ማገገም አሳይቶ የነበረው የቱሪዝም እንቅስቃሴ በጦርነቱ ወቅት ሙሉ ለሙሉ በመዳከሙ በሰራተኞቻቸውም ላይ ጉዳት ማድረሱን ያስረዳሉ።
በኮቪድ ወቅት እንግዲህ ብዙ የቱሪስት ፍሰት ቀንሶ ነበር። ደግሞ ትንሽ ኮቪዱም የተለመደ በመጣ ሰዓት ቱሪዝም ሊነቃቃ ሲል በአጋጣሚ የሀገር የማስከበር ዘመቻ ቀጠለና የቱሪዝም ፍሰቱ ኮምፕሊትሊ አቁመው ነበረ እና ቢያንስ ኮቪድ ፕላስ ይሄ በተጨማሪ የሀገር ማስከበር ዘመቻው ኦልሞስት ከ2 ዓመት ተኩል በላይ ፈጀና እኛ ሎጅ ራን የምናደርግ ሊማሊሞ ሎጅ ነው የእኛ ቤት። ፕላስ ደግሞ እዛ አካባቢ ያሉ የቱሪስት አስጎብኝነት፣ በከብት መጫኝነት፣ በምግብ አብሳይነት የሚጠቀሙ ማህበረሰቦች በሙሉ አፌክትድ ሆኑ እና ያ ደግሞ ኢቨን የሁማኒታሪያን እርዳታ ሁሉ እስከ ማግኘት የደረሱ ልጆች በአካባቢው ነበሩ። እኛ ልጆች ወደ 55 የሚሆኑ ሎካል ሰራተኞች ነው ቀጥረን ስናሰራ የነበር። ኮቪዱን እንቋቋም ባለን ብለን አስበን ለአንድ አመት ተኩል ወይም ለሁለት ኦልሞስት ወደ ሁለት አመት እነዚህ 55 ሰራተኞች ያለምንም ገቢ ደሞዝን ከፍል ነበር።
ሌላው 108 አባላት ያሉት የአስጎብኚዎች ማህበር ሊቀመንበር አቶ ታደለ ሞላ በአስጎብኚዎች ላይ ከፍተኛ ጉዳት መድረሱን ገልጸው ሁኔታዎች እየተሻሻሉ መምጣታቸውን ይናገራሉ።
ሳይቱ በጣም ተጎድቷል በሰዓት። እንደዛም ሆኖ ግን በጣም ጊዜው ረጅም ስለነበረ ኦልሞስት ወደ 4 አመት ጊዜ ሆነ ስለሆነ አሁን በጣም እጅግ ፈታኝ ነው። 95% በላይ ማህበረሰቡ በዚህ ተሰማርቶ የነበረው በጣም ያሳለፈው ጊዜ በጣም ነው።
አካባቢው የጦር ቀጠና ሆኖ መቆየቱን የገለጹት የዞኑ ኮሙኒኬሽን መምሪያ ኃላፊ አቶ ይርዳው ከሰላም ስምምነቱ በኋላ የቱሪዝም እንቅስቃሴው የማንሰራራት ምልክት ማሳየቱን ይናገራሉ።
ነገር ግን በዚህ አመት ደግሞ የጦርነት ሁኔታ እንደሚታየው ያዩ ለጣ ለወጣና አሁን የተፈጠረውን የመንግስትና የፒኤልኤፍን ስምምነትን ምክንያት በማድረግ አካባቢው እያገገመ የመጣበት ሁኔታ ነው ያለው። ቱሪስቶች ቁጥር አሁን ወደ 3000 እየደረሰ ነው ያለው። እንግዲህ በዚህ አመት እንግዲህ ያ ማለት በጣም አድጓል ማለት አይቻልም፣ ግን የማደግ ምልክት አለው። ሰላም በሚሆን ጊዜ ቱሪስቱ እየመጣ ነው ያለው። ከህብረተሰብም እንግዲህ ተስፋ የሚያደርገው ይህን
በጎንደር የሚከበረውን የጥምቀት በዓል አስታከው ወደዚህ የሚመጡ ጎብኚዎችን ጨምሮ አካባቢው የመነቃቃት ምልክት እያሳየ መሆኑን የተናገሩት የሊማሊሞ ሎጅ ሆቴል ባለቤት አቶ ሽፈራው ተስፋቸው እያንሰራራ መሆኑን ገልጸዋል።
እኛ ጋም አሁን ፈረንጆች አዲስ አመትና ክሪስማስ ምክንያት በማድረግ ሎጅ ላይ ያረፉ የተለያዩ ሰዎች አምባሳደሮች ነበሩ። ከተለያየ ሀገር የመጡ አዲስ አበባ የሚኖሩ አምባሳደሮች አልፈዋል እኛ ቤትም ሊማሊሞ ሎጅ። በተጨማሪም አሁንም ይህንን የጥምቀትን ባህል ምክንያት በማድረግ ጎንደር መቼም በጥምቀት ይታወቃል እና እሱን ምክንያት በማድረግ ጎንደር ላይ ሆቴሎች ቢዚ ናቸው። ሎካል ቱሪዝሙ ነው እንጂ በብዛት ቱሪስቱ አይደለም ቤቱን የሞላው። እኛ ጋም ብዙ የተለያዩ አበሾች አሁን እዚህ ሀገር ውስጥ የሚኖሩ ኦር ደግሞ ቤተሰብ ሊጠይቁ የሚመጡ እንግዶች የጥምቀትን ሰሞን እኛ ጋር ፉሊ ቡክድ ናቸው። ስለዚህ ያለው እንቅስቃሴ ተስፋ የሚሰጥ ነው። ነገሩ አሁን የተጀመረው የሰላም ስምምነቱ በሰላም ካለቀ ቱሪዝሙ ከእንደገና የማነቃቃት ነገር ያሳያል የሚል ግምት አለኝ እኔ። ጥሩ ሁኔታ ነው ያለው። ይህ ነው እንግዲህ እኛ ጋር የምናየው ነገር። አሁን
በጦርነቱ ወቅት በፓርኩ ላይ የደረሰ ጉዳት ባይኖርም በአካባቢው በነበሩ የከባድ መሳሪያ ተኩሶች እንደ ዋልያ፣ አይቤክስ የመሳሰሉ የዱር እንስሳት በጩኸቱ መረበሻቸውን ያነጋገርናቸው እንግዶች ነግረውናል። አካባቢው አሁን ፍጹም ሰላም የሰፈነበት መሆኑንም አረጋግጠው ለበዓል ወደ ጎንደር የሚመጡ ጎብኚዎች ወደ ፓርኩ በመምጣት ይጎበኙናል ብለው ተስፋ እንደሚያደርጉ ገልጸዋል።
ከዚሁ ከቱሪዝም ዜና ጋር በተያያዘ በኮቪድ-19 እና ለሁለት ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት ምክንያት የኢትዮጵያ ቱሪዝም ኢንዱስትሪ $2 ቢሊዮን መክሰሩን የተቋሙ ባለስልጣናት አስታውቀዋል። በጥቅምት ወር የተካሄደውን የሰላም ስምምነት ተከትሎ ግን ቱሪዝሙ መነቃቃት የቱሪዝም ሚኒስትር ጥረቶችን እያደረገ ሲሆን በዚህ ሳምንት የተከበረው የጥምቀት ክብረ በዓል በሺዎች የሚቆጠሩ ጎብኚዎችን መሳብ እንደቻለ ተመልክቷል። ማያ ምስክር ከአዲስ አበባ የላከችውን ዘገባ ኤደን ገረመው ታቀርባለች።
በየአመቱ በጥር 10 እና 11 ለሚከበረው የጥምቀት በዓል ቀሳውስቱ ዝማሬ ጀመሩት በጊዜ ነበር። የዘንድሮ አመታዊ ክብረ በዓል በሰሜኑ የሀገሪቱ ክፍል የነበረው ጦርነት ካበቃ በኋላ የተከበረው የመጀመሪያው የጎዳና በዓል ነው። በህዳር ወር ላይ በህወሓት ኃይሎችና በፌደራል መንግስቱ መካከል የተደረገው የሰላም ስምምነት ጎብኚዎች ደህንነት እንዲሰማቸው አድርጓል። ሮሄና በርገርና ጓደኛዋ ፋጢማ አርኖስ ጃንሜዳ በተከበረው ክብረ በዓል ላይ ታደሙ ነው ያገኘናቸው። ሁለቱ ጓደኛሞች ከፈረንሳይና ከጀርመን የመጡት። ሮሄዳ በቀድሚያ
I'm half Ethiopian half German, so I've been in Ethiopia before. Last time
እኔ ግማሽ ኢትዮጵያዊ ግማሽ ጀርመናዊ ነኝ። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2020 እዚህ መጥቼ ነበር፣ ከ3 አመት በፊት ማለት ነው። ባለፈው አመት ለመጣ አስቤ ነበር ቢሆንም በግጭቱና በኮቪድ ምክንያት ቀርቻለሁ። ነገር ግን ቤተሰብና ጓደኞቼ እዚህ ስላሉ በጣም መምጣት ፈለግኩ እና ደግሞ ናፈኩ። በጣም መምጣት ፈልጌ ነበር። ነገሮች እስኪስተካከሉ ነበር የምጠብቀው።
ጓደኛዋ ፋጢማ ወደ ኢትዮጵያ ስትመጣ የመጀመሪያዋ ነው።
So when I read like newspapers, when I was talking to people and everything,
ጋዜጦች ሳነብና ሰዎችን ሳነጋግር ሁሉም ሰው ተጠንቀቂ የመሳሰሉት ነገሮች ነበር የሚለኝ። ነገር ግን እንደሚመስለኝ ሁሉም ቦታ ያው ነው። እኔ ደግሞ ሀገሪቱን መጎብኘት ፈልጌ ነበር። ለዛ ነው እዚህ ያለሁት።
ይሄ ማለት ታዲያ በቱሪዝም ኢንዱስትሪ ውስጥ ለሚሰሩ ሰዎች የተሻለ ነገር እየመጣ ነው የሚለውን ተስፋ የፈነጠቀ ነው። ሄኖክ አበበ ባለፉት 10 ዓመታት የጥምቀት ክብረ በዓል ማዕከል በሆነችው በጎንደር ከተማ በቱሪዝም ዘርፍ ውስጥ አገልግሎት ሲሰጥ ቆይቷል። ነገር ግን ባለፉት 3 ዓመታት ደግሞ የሥራ ዕድል እየተመናመነ መምጣቱንም ይገልጻል።
ከዛ በኋላ ደግሞ እንደዚሁ በተጨማሪ ጦርነቱ ጀመረ። ይባስ አንፎርቹኔትሊ ደግሞ የኛ እንግዶች ከዚህ ከዌስት ዩሮፕ የነበሩ እንግዶች ስለነበረ አንዳንዴ እንደ ኤምባሲዎቻቸውም ወደዛ እንዳይሄዱ የሬድ ላይን እንደዚህ አይነት እንትኖች ስለነበሩ ማዕቀቦች በጣም ጎድቶናል። በጣም ከባድ ነው የነበረው ወቅቱ።
በዚህ ወቅት ታዲያ ሄኖክና ሌሎች አስጎብኚዎች ትኩረታቸውን ወደ ሀገር ውስጥ ጎብኚዎች መልሰዋል። ነገር ግን በአንድ ወቅት የትግራይ ኃይሎች ጎንደር ሲገቡ ሄኖክ ቱሪዝሙን አቁሞ ትግልን ተቀላቅሎ እንደነበረም ያስታውሳል።
ቻሊ ወረራም ስለተፈጸመ ግን አማራ ክልል እዚህ ጎንደር አካባቢ የወራሪው የትግራይ ኃይል እንደዚህ ሞክሮ ስለነበር እዚህ በውጊያውም ተሳትፍ ያለው ወደ የህልውና ዘመቻው ከታወጀበት ቀን ጀምሮ ወደ ግንባር ዘመቻ እንግዲህ እንደ ወታደርም ሆኜ ነበር።
ኢትዮጵያ የቱሪዝም ዘርፏ በመስተጓገሉ ምክንያት ከፍተኛ የሆነ የገንዘብ ኪሳራ እንዳጋጠማት ሚኒስቴር ዴኤታ አቶ ስለሺ ግርማ ይናገራሉ።
ኮቪድ-19 እና በጦርነቱ ምክንያት ከ1 ቢሊዮን ከ2 ቢሊዮን ዶላር በላይ እንደ ሀገር ማግኘት የነበረብንን ሀብት ወይም የውጭ ምንዛሬ ሳናገኝ ቀርተናል ብዬ ነው የማምነው። በቱሪስት ቁጥርም ካየ ነው ከ2-3 ሚሊዮን ቱሪስቶች በላይ ወደ ኢትዮጵያ መጥተው መጎብኘት የነበረባቸው፣ መዝናናት የነበረባቸው፣ ኢትዮጵያ ውስጥ መጥተው ጥናትና ምርምር ማድረግ፣ ኮንፈረንሶችን፣ ኤግዚቢሽኖችን መሳተፍ የነበረባቸው ዓለም አቀፍ ቱሪስቶች በተለያየ መንገድ ወደ ኢትዮጵያ ሳይመጡና ሳናስተናግድ ቆይተናል ማለት ነው።
የሰላም ስምምነቱ እየተፈጸመ ባለበት በአሁኑ ወቅት ሚኒስቴር መስሪያ ቤቱ የተጎዳውን ኢንዱስትሪ ለማነቃቃት እየሰራ ይገኛል። ይህ እንቅስቃሴ የቱሪዝም መዳረሻ ወደሆኑ የትግራይ ከተሞችና እንደ ላሊበላ ላሉ በአማራ ክልል ወደሚገኙ የቱሪዝም መስህቦች የሚደረጉ የአውሮፕላን በረራዎችንም በድጋሚ ማስጀመርን የጨመረ ነው። ባለስልጣናትም ከአፍሪካ ሀገራትና ከመካከለኛው ምስራቅ ሀገራት ተጨማሪ የቱሪዝም አማራጮችንና አቅርቦቶችን እየሻቱ ይገኛሉ።
በተከታይ የምናልፈው ደግሞ ከሁለት አስርት ዓመታት የአሜሪካ ቆይታ በኋላ ወደ ኢትዮጵያ የተመለሰችው የድምጻዊት ማሪቱ ለገሰ ዝግጅት ይሆናል። ከሁለት አስርት ዓመታት የአሜሪካ ቆይታ በኋላ በቅርቡ ወደ ኢትዮጵያ የተመለሰችው ድምጻዊት ማሪቱ ለገሰ ለመጀመሪያ ጊዜ በናፍቆት ከሚጠብቋት አድናቂዎቿ ጋር የማይረሳ ቆይታ አድርጋለች። የወሎ ዩኒቨርሲቲ ከ7 ዓመታት በፊት ያበረከተላትን የክብር ዶክትሬትም ለአርቲስቷ በአካል ሰጥቷታል። ባልደረባችን መስፍን አራጌ በስራዋና በህይወቷ ዙሪያ ከአርቲስቷና ከስራ ባልደረባዋ ድምጻዊት ፀሐይ ካሳ ጋር ቆይታ አድርጓል።
ወላጆቿ ካወጡላት ስያሜ በላይ ባድናቂዎቿ ማንቆለጳጰሻ ነው የምትታወቀው ድምጻዊት ማሪቱ ለገሰ። ማሪዋ ይሏታል ወሎዬዎች። አንዳንድ የጥበቡ ጥበበኞች የአምባሰሏ ንግስት ሲሉ የድምጻዊዋን ክብር ያነክሱታል። የለም ከአምባሰልም አልፋ የኢትዮጵያ ቅኝት መቤት ነች ሲሉ የሚፈርጇትም በርካቶች ናቸው። 5-10 ዓመታትን እንደተሻገረ የሚነገርለት የድምጻዊዋ የሙያ ጉዞ ስኬትና ፈተና አስተናግዷል። በተለይም ትላል ድምጻዊት ማሪቱ ከሀገርና ከወገን ርቆ ከ2-10 ዓመታት በላይ በውጭ ሀገር መኖር ከባህር የወጣ አሳ ያደርጋል። የአሜሪካ ድምጽ የአሜሪካ ቆይታና ህይወቷን ጠይቋት ነበር።
ህይወት መቼም እንደማይቻል የለም። አዎ ህይወት እንኳን ተበተሰብ ተልጅች ተነጥዬ ይህን ያህል አመት ይከብዳል። እኔ ባላወራውም ሁሉም የሚያውቀው ነው። እኔ በጣም ከብዶኛል። በጣም ብዙ ችግር ተነባብሮብኛል። በበሽታዬም በልጆችም አሟሟት ብዙ ስቃይ ደርሶብኛል። ግን ደግሞ እርሜ ለሀገሬ ህዝብ፣ እርሜ ለኢትዮጵያ ህዝብ፣ እርሜ ለስራ ጓደቼ ትታመም ማስታመም ሊሞትብኝ አስተዛዝ ነው። በጣም መቼም ሰው በሰው ይረሳል እና ተመስገን
ማሪዋ ብዙ ሰዎች እንደሚሉት እሷ ብዙዎችን የምታስደስተው ያለ በውስጧ ብዙ ሀዘን አለ እና ሀዘኗን ችላለው ለብዙሃኑ የደስታን ችሎች ይሻል ስማም ተፈልሰ ነበር
በጣም እውነት ነው በእውነት ወንድሞቼ እህቶቼ ልጆቼ ሲያልቁ ያን ሁሉ የመጨረሻ የኢየሱስ ሞት ብኝ ግደዋ በእውነት ዓለም ነው የተንቀጠቀጠው ዓለም ምንም ህይወቴን ስጫለው እንደው ለስሞት ነው ተብሎ ብዙ ደረጃ ተርሻለሁ ግን ተመስገን እሱ ጌታ በዛ በቃ ጌታ ያን ሁሉ ችዬ ተቋቁሜ በዛ ደረጃ ተርሻለሁ እንጂ በኔ በአሜሪካ ላይ የደረሰ ሶስት ኦፕሬሽን ምኛል ከዛ ሞት ይክሬት እግሬሽ ባሆነ 5 አመት ሙሉ ያን ያልተኖር መቼም እቺው ግምጣለች በሷው ካሴት በነጣ የሰሩልኝ ሰዎች አሉ ካሴቴንም ሰርቼ እነሱ አገዙኝ ያው መቼም ሰው ስለሚወደኝ ስለሚያዘን ስለሚያከብረኝ ያው በሰው
ከአመታት ጥረት በኋላ የናፈቃትንና የናፈቀችውን አገርና ህዝቧን ለማየት መታደሏን በልዩ ቃላት ትገልጻቸዋለች። የፈጣሪዋን ድጋፍ በማስቀደም
ምን ለሱ ምን ዋጋ ይከፈላል? የአገሬ ህዝብ በጣም አከበረኝ። ማንንም አርጎት ማንንም አግኝቶት የማያውቀው ነው እኔ ያገኘሁት እና አሁን እንባ ያነብሶልኛል የኢትዮጵያ ህዝብ በጣም ነው ማመሰግነው በእውነት እንዴ ያለም ክብር ያገኘ የለም እኔ በህይወቴ ግረንዳጀን ይዤ ይሄን ክብር ማገኘቴ በጣም አም ከፍተኛ ደስታ ነው የተሰማኝ በጣም ከፍተኛ ነው ወጣቱ ይሄን ያህል ያቀኛሉ ይሄን ያልኩት ወጣቱ እኔ እንግዲህ ይሄን ያህል እኔ ተርኩ እንኳን የተፈጠሩ ልጆች አሁን እንዴት ነው የሚያከብሩ ተማሪዎች ቤት ድረስ አሁን እዚህ ቁጥዬ የቆረቆሩ እናያት ይልኛል በጣም ይሄ በገንዘብ የማይገዛ የሰው ፍቅር ሰጥቶኛል።
የማሪቱ የድምጻይነት ጉዞ ረጅም ዘመናትን ቢሻገርም ከሙዚቃ ቡድኖች ጋር መለማመድን የጀመረችው በ1960ዎቹ ማገባደጃ ከወይዘሮ ስህን የሙዚቃ ቡድን ጋር ነበር። በዛም ሰዓት ቆይ ከአካባቢው አልፋ ወደ አገር አቀፍ ደረጃው ቅና ያሸጋገራትን የወሎ ላሊበላ ኪነት ቡድንን ተቀላቀለች። በ1970ዎቹ መጀመሪያ
የወሎ ወይዘሮ ስህን ትምህርት ጋር እነሱ ጋራ መጀመሪያ እነሱ ጋር ነው የጀመርኩት። በኋላ ብሩክ ክፍሌ የሚባል ነበር አንድ የሙዚቃ አላፊ እሱ ነበር ተማሮቹ ጋር ነበር የዛ ጊዜ እነሱ ጋር ጀመርኩ። በኋላ ተንሰባሰብ ሲፈርስ ምንም ቲል እንደገና ተየቀበለው የተመረጠ መቋቋም ጀመረ። እንዴት ተሰበሰብን ቀለም ወርቅ ደበበ መጡ እና ለራጌማም ዲሲ ዙር ነን አሰፋ ለገሰ እኔም ዝሁን ያለሁት እነሱ መጀመሪያ እኛን ያዙ። ከዛ በኋላ ተየቀበለው ተትምርት ቤቱ እየተሰባሰብ እሳቸው አስተባሰቡ ያው እያደግን መጣመች ከመንግስቱም እንደው አይዟቸው ሲሉ ምን ሲሉ ከፍተኛ ደረጃ ደረሰ። መጣ
ማሪዋ ዘማን ሰምቶ በራስ ቅላጼና ቀለም ከማስዋብ ያለፈ ሳይንሳዊ የሙዚቃው ቀት ከዘመናዊም ሆነ ከመንፈሳዊ ተቋማት አልቀሰመችም። ተፈጥሮ ግን ከኔ ጋር በመሆኗ ኢትዮጵያዊ ቅኝትን ከነ ሙሉ ክብሩና ማዕረጉ አሳምሮ ለመከወን ችያለው ትላለች።
አራቱ ቅኝቶችን ብጫወት አብሬ ልጅ ሰው በድምጤ የሚያቸግረኝ ነገር የለም። ምንም የሚያቸግረኝ ነገር አምባሰልኩ ሁሉ ይጫወተዋል። አምባሰልን ሁሉም እንደሚዘፋታል እኔ ትንሽ ረዘም ሰምላከው እንጂ።
በዚህ ፕሮግራም ላይ ከያኒዋ የሙዚቃ ኮንሰርት በተለያዩ አካባቢዎች ለማቅረብ ከገባች ውል ጋር ተያይዞ ድምጿን ማሰማት ባንችልም የጥበብ ንግስትነቷን ያገዘፉ የተለያዩ ስራዎችን ከተማ መኮንን፣ ባህሩ ቀኝ፣ ሀብተ ሚካኤል ደምሴ፣ ይርጋ ዱባለ፣ ራሄል ዮሐንስና ከሌሎች ጎምቶ የሙያጋሮቿ ጋር በህብረት እንዲሁም በተናጠል የራሷን ስራዎች አበርክታለች። ብዙዎች ከሚደነቁበት ብቃቶቿ አንዱ በየትኛውም የድምፅ እርከን ድምፅዋን ያለምንም መጨናነቅ የማውጣትና የማውረድ ብቃቷ ይጠቀሳል። በወጣ ድምፅ የተዋበ ቅላጼ፣ በወረደ ድምፅ አስገምጋሚ ድምፅ የማሪቱ መገለጫዎች ናቸው ይላታል በርካታ ዜማና ግጥም ያበረከተላት ዳምጤ መኮንን ባቢ።
እንደው ትንሽ ፊያቱ የላቅ ያለ ነው፣ ሞቅ ያለ ነው። እዛም አሜሪካ ፈረንጁ ሁላ ይገርመዋል። እኔ እንደው ፈረንጁ ተዝቻሮች ስደት ወጣ ይገርመዋል። እንደ ማለት ነው መሰል በጣም ይገርማቸዋል። ዋት ዋት ይላል በቃ። እና ሁሉ በጣም እና ያው እንግዲህ መንገዛገዝ ሲመጣ ድረስ እንሰራለን። ተመስገን በድምጥ በኩል ምንም ችግር የለብኝም። የማሪት ድምጥ አንዴ ቀን ተዘጋን ጉፋን አይዘጋውም።
ወሎ ዩኒቨርሲቲ ካመታተ በፊት ድምጻዩዋ በኢትዮጵያ የሙዚቃ ኢንዱስትሪ ላበረከተችው አስተዋጽኦ በሌለችበት የክብር ዶክትሬት ዲግሪ አጎናጽፏት ነበር። ከቀናት በፊት ደግሞ ክብሯን ከሚመጥን መስተንግዶ ጋር የሰጣትን ክብር በአካል አስረክቧል። በዕለቱ በወሎ ዩኒቨርሲቲ እንደ አዲስ የተደራጀው የወሎ ላሊበላ ኪነት ቡድን ቀደምት የቡድኑን ስራዎች በማስታወስ መርሃ ግብሩን አድመቆታል።
ወሎ ዩኒቨርሲቲ በጣም ነው የማመሰግነው። በጣም ክብር ሰጥቶኛል። በለለሁበት ይህን ክብር ሰጥቶኝበት አሁን ደግሞ ህዝብ ባለበት ዓለም በሚያየው ነገር በክብር ሰጥቶኛል። ይሄ ክብር በጣም ነው የማመሰግነው። ብድግ ብዬ ኮምበልሻ በጣም በእውነት በጣም ነው ደስ ያለኝ። እኔ ኮምበልሻ እንደዚህ እንደው እኔ እኮ የድሮ ሰው አይደለም እኮ የተቀበለኝ ወጣቱ ይሄን ያህል እንደዚህ ለኔ ምን አውቆኝ ነው ማለት በጣም ነው የገረመኝ። ወጣቱ አክብሮኛል። ኮምበልሻ ደግሞ ትልቅ ክብር ሰጥቶኛል። አመሰግናለሁ። ከዚህ ወዲያ ምን ያስፈልጋል? ገንዘብ እኮ ቁም ነገር የለውም። ይሄን ነበር የፈለኩት እኔ በእውነት። እንባያን አብሶልኛል። የወሎ ህዝብ
የሙያ ባልደረባዋ ፀሐይ ካሳ ከአሜሪካ አብራት በመምጣት ደስታዋን ተጋርታለች። ፀሐይ እንደምትለው የማሪቱ መሸለም በትንሹ ወሎ በብዙ ደግሞ የኢትዮጵያ ባህል ሽልማት ነው።
ማሪዋን ያህል ትልቅ አርቲስት እምናት ለኛ እሷን በማየት ነው ያደግነው። ከምንም ነገር በላይ የሚል ማሪዋ ድምጿ በቃ በዛን ሰዓት የድምጽን ከፍታና ዝቅታ ማወቅ በማንችልበት እድሜ የማሪዋን ግን ድምጽ ምን እንደሆነ ልታሳየን ይቻለች። ማለት አድገን ነው አለ አይደል አንድ ነገር ስትጀምር የድምጽን ነገር የምትወስነው ይሄ ወይ ከሌ ድምጻዊ ነው የምትል ስትበስል ነው። ግን እኛ ጥጉን አይተን ያደግነው ከመጀመሪያው ጀምረና ማሪዬና ማሪዋ ለሁላችንም እናት ነች። የሙያ እናታችን ነች። በሌላውም ባህሪዋ ማሪዋ በተለያየ ነገር አሁን በባህል ልብስ አካባቢ እሷ ላይ ያየን ያደግነው።
የኮምቦልቻ ከተማ አስተዳደር ወደ አውሮፕላን ማረፊያ የሚወስደውን ዘመናዊ መንገድ በማሪቱ ስም ሰይሞታል። ወሎ ዩኒቨርሲቲ በፈጠራ ያጎለበተውን የተሻሻለ ሽምብራ ዝርያ በስሟ ጠርቶታል። በቅርቡ ደሴ ከተማ ይገነባል ተብሎ ከሚጠበቀው ወሎ ባህል ማዕከልማ አንዱ ክፍል በስሟ እንደሚጠራ ይፋ ተደርጓል። በተውኔት በውዝዋዜና በድምጻይነት ከማሪዋ ጋር ረጅም ዓመታትን የተጓዘችው ፀሐይ ካሳ ስለማሪቱ የተደረገውን ሁሉ ከብሮ ላስከበረ ባለውለታ የተሰጠ ያደራ ስንቅ ነው ነበር ያለችው።
በሚገርም ደረጃ እኔ ከምገምተው በላይ ነው ያደረጉት ነገርና ለማሪዋ ይገባታል።
በተለይ ተወዳጁ የወሎ ላሊበላ ኪነት ቡድን የፖለቲካ ስርዓት ሰለባ ሆኗል ብላ ታምናለች ከያኔዋ። ቡድኑን አንቱ ካስባሉ የጥበብ ሰዎች ሰብሳቢ አጥተው በወደቁበት የቀሩ በርካቶች መሆናቸውን በማስታወስ እናም የማሪቱ ሽልማት የወሎ ላሊበላ ኪነት ቡድን ትንሳኤ ማብሰሪያ ጭምር እንደ ድምጻዊት ፀሐይ ካሳ
ማሪዋ ተሸልማለች። ማሪዋ ለች የወሎ ላሊበላ ኪነት ተሸልማለች። ያንን ነው የማይበዛው። ምክንያቱም ወሎ ላሊበላ ኪነት በጣም የደከመ ብዙ መስዋዕት ያደረገ ኪነት ጓድ ነው። ፖለቲካ መጥፎ ነው እንደሚመስለኝ የፖለቲካ ነገር ነው እንግዲህ በደርግ ጊዜ ስለሰራ የደርግ ዘፋኞች ናቸው በመባል ነው እንግዲህ በሚቀጥለው ስርዓት ኢህአዴግ በመጣ ጊዜ ያንን የመሰለ ቡድን ሜዳ ላይ ነው የተጣለው እኔ እግዚአብሔር ይመስገን እኔ በሆን መኖሬን አይደለም ሌሎቹ ግን ስንቶቹ ናቸው ተበተነው የቀሩት
የተከበራችሁ አድማጮች ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን ከአቀናባሪ ብርሃን ኃይሉ እንዲሁም ፕሮግራሙን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ምንሽ ቆየ ነበርኩ ነገ በሌሎች ዝግጅቶች ተመልሰን እንገናኛለን ለዛሬው ሰላም ደሩ መልካም ምሽት Thank you.